የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ሐሙስ ሰኔ 3 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ለዛሬ ካሉን ፕሮግራሞች መሀል ሰሞኑን ከአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ተመርቋል።
አንደኛ ድሬዳዋ ህገመንግስታዊ እውቅና የላትም። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገመንግስቱ። ስለዚህ አሁን ድሬዳዋ የትኛውን ክልል ውስጥ አይደለችም።
የመጽሐፉ ደራሲ ዶክተር ሚልኬሳ ሚደጋ ከተናገሩት የተቀነጨበውን ነበር የሰማችሁት። ሙሉን ወደ ኋላ ላይ ታደምጣላችሁ። በተጨማሪም የተቸገሩት ነገር አለ። ኢንተርኔት በአይደር እና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። በትግራይ ክልል የምትገኘው ዘጋቢያችን ሄዘር መርዶክ በተለያዩ የክልሉ ከተሞች በመዘዋወር ያየችውን እያካፈለችን ትገኛለች። ለዛሬም በመቀሌ ተገኝታ የሰበሰበቻቸውን መረጃዎችን ሰማለን። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በመቀነብሩ ደግሞ ኤልያስ አስባነ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል? በኮቪድ-19 እንደታየ ሁሉ የኤችአይቪ ኤድስ ወረርሽኝን አቅጣጫ በመወሰን ረገድ አይነተኛውን ሚና የሚጫወተው የእኩልነት መዛባት ጉዳይ ነው ሲሉ የተባበሩት መንግስታት ድርጅት የኤድስ ቢሮ ዋና ስራ አስኪያጅ አሳሰቡ። ዊኒ ቢኒያማ ይህን ያሉት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ ባለስልጣናት በታደሙበት ስብሰባ ላይ ባሰሙት ንግግር ነው። በስልጣን ባለቤት፣ በኑሮ ደረጃ፣ በመብቶችና ከበሬታ እንዲሁም በድምጽ ተሰሚነት ረገድ እኩልነት አለመኖሩ የኤችአይቪ ወረርሽኙ እንዳይገታ እያደረገው ነው ብለዋል። የእኩልነት መዛባት ይገድላል ሲሉም አክለዋል። ከአርባ ዓመታት በፊት የመጀመሪያዎቹ ኤችአይቪ ተጋላጮች ከተገኙበት ጊዜ ወዲህ በዓለም ዙሪያ 77.5 ሚሊዮን ሰዎች በቫይረሱ እንደተጠቁና ቫይረሱ በሚያስከትለው በኤድስ ሳቢያም ወደ 35 ሚሊዮን የሚጠጉ ሰዎች ህይወታቸውን እንዳጡ ዩኤን ኤድስ ያስገነዝባል። የድርጅቱ ኃላፊዋ ቢኒያማ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ ባለስልጣናት በተሳተፉበት ስብሰባ ላይ ባደረጉት ንግግር ሀገራቶች ኤችአይቪ ኤድስን እንደ ኤሮፓያን አቆጣጠር በ2030 ዓመተ ምህረት ከዓለም ላይ ለማስወገድ የያዙት ግብ እንዲሳካ ከፈለጉ ለወረርሽኙ መቀጠል አመቺ ሁኔታ የፈጠረለትን የዜጎች እኩልነት አለመኖርን ማስተካከል ይኖርባቸዋል ብለዋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሜሪክ ጋርላንድ የድረገጽ ወይም የሳይበር ጥቃት በማድረስ ክፍያ የመጠየቅ ጉዳይ እየተባባሰ ነው ሲሉ አስጠነቀቁ። ይሄ እጅግ የሚያሰጋ ጉዳይ ነው። ማድረግ የምንችለውን ሁሉ ማድረግ አለብን ሲሉ ጥሪ አድርጓል። አቃቤ ሕጉ ይህን ማስጠንቀቂያ ያሰሙት ሴኔቱ ለፍትህ ቢሮ የመጪው 2022 የበጀት ዓመት ጥያቄ ከቀረበና በቅርቡ በሁለት ትላልቅ ጥቃቶች ሳቢያ ገንዘብ ከተጠየቀና የዩናይትድ ስቴትስ ብሔራዊ ደህንነትና የህግ ማስፈጸም ቢሮ የሳይበር ጥቃቶቹን ለመከላከል በታጠቀበት ሰዓት ነው። በሩሲያ እንዳሉ የሚታመነው የኮምፒውተር ጥቃት አድራሾቹ ባለፈው ወር ላይ በኮሎኒያል የነዳጅ ቱቦ ተቋም ላይ የሳይበር ጥቃት ያደረሱ ሲሆን በኋላ ላይም 4.4 ሚሊዮን ዶላር ዋስትና ከተቋሙ ወስደዋል ሲል ድርጅቱ አስታውቋል። በተመሳሳይ ባለፈው ሳምንት ወንጀለኞቹ ጄቢኤስ ዩናይትድ ስቴትስ በተሰኘውና በብራዚል በሚገኘው ለዩናይትድ ስቴትስ ትኩስ የበሬና የአሳማ ስጋ አቅራቢ የሆነ ተቋም ገንዘብ አልከፍልም በማለቱ ስራ እንዲያቋርጥ አድርገዋል። ምንም እንኳን ዋይት ሀውስ ዳርክ ሳይድ እና ሬቪል የተሰኙት ተቋማት ከሩሲያ ናቸው ቢልም እስካሁን ድረስ ግን ከሩሲያ መንግስት ጋር የሚያገናኝ ነገር አልታየም። በቀጣዩ ሳምንት በሩሲያው ፕሬዚዳንት ቭላዲሚር ፑቲን እና በዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን መካከል በሚደረገው ውይይት ላይም ይሄ ጉዳይ እንደሚነሳም ይጠበቃል። አፍጋኒስታን ውስጥ የተቀበሩ ፈንጂዎችን የማስወገድ ስራ ላይ የተሰማራ ግብረ ሰናይ ድርጅት ታጣቂዎች በከፈቱት ጥቃት 10 ሰዎች ሲገደሉ ሌሎች ከ10 የሚበልጡ ቆስለዋል። በብሪታንያው ሃሎ ትረስት በተባለው ተቋም ማረፊያ ካምፕ ላይ ጥቃቱ የደረሰው የአፍጋኒስታን ኃይሎችና የታሊባን ታጣቂዎች በከባድ ሁኔታ በሚፋለሙበት ባግላን በተባለው ክፍለ ሀገር መሆኑን ተገልጿል። የጥቃቱ ሰለባዎች በሙሉ ለፈንጂ አስወጋጅ ድርጅቱ የሚሰሩ አፍጋኒስታናውያን መሆናቸውን የክፍለ ሀገሩ የፖሊስ ቃል አቀባይ ለአሜሪካ ድምጽ ገልጸዋል። አንድ ክፍል ውስጥ ተሰብስበው ካስገቧቸው በኋላ ጥይት አርከፍክፈውባቸዋል ብለዋል። የታሊባን ቃል አቀባይ በበኩሉ እኛ ይህን ዘግናኝ ድርጊት አልፈጸምንም፣ የተፈጸመበት አካባቢ በእኛ ቡድን ቁጥጥር ስር አይደለም በማለት አስተባብሎ ድርጊቱን እናወግዛለን ብለዋል። ግብረሰናይ ድርጅቱም ጥቃቱን አጥብቆ አውግዟል። የተባበሩት መንግስታት ጥቃቱን አውግዞ ጉዳዩ ተመርምሮ ፈጻሚዎቹ በአስቸኳይ ህግ ፊት እንዲቀርቡ አሳስቧል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ መገናኛው የአሜሪካ ድምጽ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ አሁን በመቀሌ ከተማ ነው የምትገኘው። ከኤደን ገረሞ ጋር ተገናኝተው መቀሌ ከተማ ውስጥ ስላለው የባንክ አገልግሎት፣ ስለ ኮቪድ-19 እንዲሁም በሆስፒታሎቹ ስላለው የመሳሪያ ጥረት የታዘበችውን ገልጻላታለች። እንደሚከተለው ይቀርባል።
የአሜሪካ ድምጿ ሄዘር መርዶክ ትግራይ ክልል መቀሌ ከተማ ከደረሰች ሳምንት ሞላት። በእነዚህ ቀናቶች ውስጥም ያስተዋለቻቸውን ነገሮች ያጋራችኝ ሲሆን በመቀሌ ከተማ ውስጥ ባለው የኢንተርኔት ችግር ምክንያት ረዣዥም ሰልፎችን መታዘቧን ትገልጻለች።
በትግራይ ያለው የባንክ ስርዓት አገልግሎት ከጦርነቱ መጀመሪያ ህዳር ወር ጀምሮ ተቋርጦ ነበር። ከዛ ጊዜም ጀምሮ የገንዘብ ተቋማቱ ውስን የሆነ አገልግሎት ብቻ ነው እየሰጡ ያሉት። ለምሳሌ ከኤቲኤም ማሽኖች ብር ላወጣ ሞክሬ አልቻልኩም። ጥሬ ገንዘብ ማግኘት የሚቻለው ባንክ ሄዶ በመሰለፍ አሊያም ከዌስተርን ዩኒየን የሐዋላ አገልግሎት ነው። ብዙ ሰዎችም በዚህ ምክንያት እየተጉላሉ ነው። ብዙዎቹም ይሄ የጦርነቱ ውጤት ነው ብለው ያምናሉ።
ሄዘር መቀሌ ከተማ ውስጥ ዝርፊያና ቅሚያም እንዳለ ሰምቻለሁ ትላለች።
ከዚህ መዘገብ ከጀመርኩበት ጊዜ ጀምሮ ሰዎች በጠራራ ፀሐይ ብጥብጥና ስርቆት ያጋጥማቸዋል። ሌላው ደግሞ በካምፕ ውስጥ የሚኖሩ ሰዎች ሁኔታቸው አለመሻሻሉንም ታያለሽ።
ሄዘርን ሰኞ ዕለት ከአሜሪካ ድምጽ ጋር በነበረሽ ቆይታ ምንም እንኳን በከተማ ውስጥ እጅግ ብዙ ግብረሰናይ ተቋማት ቢኖሩም በካምፖች ውስጥ ግን የምግብ ድጋፍ በበቂ ሁኔታ እያዳረሱ እንዳልሆነ ነግረሽናል። ይሄ ለምን የሆነ ይመስልሻል ስል ጠይቂያት የሚከተለውን መልሳለች።
ፍጥረት የተከሰተበት የመጀመሪያው ምክንያት መንገዶች ዝግ በመሆናቸው ነው። ግብረሰናይ ተቋማቱ በጦርነቱ የተነሳ መድረስ አልቻሉም።
በመቀሌ አይደር ሆስፒታልን ደጋግማ የቃኘ ሲሆን በአጠቃላይ የመድኃኒት የባለሙያና የኦክስጅን እጥረት መኖሩንም ገልጻልኛለች።
በተጨማሪም የተቸገሩት ነገር አለ። ኢንተርኔት በአይደር እና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። እነሱም መሳሪያዎቹን ለመተካት የሚሆን በቂ ገንዘብ የላቸውም። ኦክስጅኑ በመጎዳቱ የኦክስጅን እጥረትም አለ። ባለፈው ሳምንት በኦክስጅን እጥረት 22 ሰዎች ሞተዋል።
ሄዘር በቆየችበት በአንድ ሳምንት ጊዜ ውስጥ ህብረተሰቡ በኮቪድ-19 ዙሪያ በቂ ግንዛቤ እንዳለው መታዘቧን ገልጻ፣ ይሁን እንጂ ከወር በፊት ምርመራው ቢጀመርም ሰዎች ግን አሁንም ድረስ ትኩረታቸው ሙሉ ለሙሉ ጦርነቱ ላይ መሆኑን ነግራኛለች። ከዚህ በተጨማሪም በመቀሌ ትምህርት ቤቶች ይከፈታሉ ተብሎ ያሉትና በዚህ ላይ ምን ያስተዋልሹ ነገር አለ ስል ጠይቂያታለሁ።
ትምህርት ቤቶችን የመክፈት እቅድ እንዳላውቃለሁ። እንዴት እንደሚሆን ግን እርግጠኛ አይደለሁም። ሁኔታው አደናጋሪ ነው። ትምህርት ቤቶቹ ካቅማቸው በላይ እጅግ ብዙ ሰዎችን ይዘዋል። መቀሌ ከተማ ብቻ ከጦርነት የሸሹ 200,000 ሰዎች አሉ።
ከአሜሪካ ድምጽ ከሄዘር መርዶክ ጋር ለተደረገ ቆይታ ኤደን ገረመው ከዋሽንግተን ዲሲ።
ና ሄዘርን ለነበራቸው ቆይታ እናመሰግናለን። የተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ሰሞኑን የተመረቀ አንድ መጽሐፍ ያስተዋውቀናል። መጽሐፉ በአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ሲሆን የመጽሐፉ ጸሐፊ ዶክተር ሚልኬሳ ሚደጋ በፌደራል ከተሞች ላይ ለበርካታ ዓመታት ጥናት ካካሄዱ በኋላ መጽሐፉን ለአንባቢያን ማድረሳቸውን ተናግረዋል። በመጽሐፉ ዙሪያ አስተያየታቸውን የሰጡት የኢዜማ ፓርቲ አባል አቶ ዮሐንስ መኮንን በበኩላቸው አዲስ አበባ የማንም ሳትሆን ራሷን ችላ መተዳደር አለባት ይላሉ። ፀሐይ ዳምጠው ዝርዝር አላት።
በእንግሊዝኛ የተዘጋጀው መጽሐፍ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ ያተኮረ መሆኑን ጸሐፊው ዶክተር ሚልኬሳ ሚደጋ ገልጸዋል። በፌደራል ስርዓት የሚተዳደረው ሀገሮች ውስጥ አከራካሪ የሆኑ ከተሞችን ጉዳይ የዳሰሱበትና የተነተኑበት የመፍትሄ ሀሳቦችን ያመላከቱበት መጽሐፍ ነው። ጸሐፊው በሁለተኛውና ሶስተኛ ዲግሪዎች ዝግጅቶቻቸው ወቅት እና በጥናታዊ ጽሁፎቻቸውም የከተሞቹን የፖለቲካ የምጣኔ ሀብትና ማህበራዊ ነባራዊ ሁኔታዎችን ለአስሮቹ ዓመታት መከታተላቸውንና ማጥናታቸውን ገልጸዋል። ጸሐፊው ዶክተር ሚልኬሳ ሚደጋ የመጽሐፉን ይዘት እንዲህ ተንትነዋል።
ታይትሉ ገቨርኒንግ ኮንቴስትድ ሲቲስ ኢን ኢትዮጵያ ገቨርኒንግ ኮንቴስትድ ሲቲስ ኢን ፌዴሬሽንስ ብሎ የኢትዮጵያን ኮንቴክስት ወስዶ የሁለቱን ከተሞችን አዲስ አበባና ድሬዳዋን የሚዳስስ ነው። ኮንቴንቱ አብዛኛው አንደኛ የከተማ ፖለቲካን ይመለከታል፣ ሁለተኛ ግጭቶችን ይመለከታል። በተለይ በአዲስ አበባ ላይ ሲከሰቱ የቆዩ ግጭቶች ነበሩ፣ እስከ ማስተር ፕላኑ መድረስ ማለት ነው። በድሬዳዋ ላይም የይገባኛል ግጭቶች ነበሩ። በተለይ ከደርግ ውድቀት በኋላ በሽግግሩ ጊዜ ከኦሮሚያና ከሶማሌ ክልል የይገባኛል ጥያቄና በግጭቶች እንዲሁም ጦርነት የሚመስሉን ተካሂዷል። ስለዚህ ሁለቱ ከተሞች ላይ ነበሩና ያልተፈቱ የግጭቶች ጉዳዮችን ያነሳል። ሶስተኛና ዋነኛው የመጽሐፉ አንኳር ነጥቦች የዳይቨርሲቲ ጉዳይ፣ በተለይ የቋንቋ፣ የባህል፣ የማንነት ልዩነቶች አሉ። ሁለቱም ከተሞች ውስጥ ብሔር ብሔረሰቦች እና ህዝቦች አሉ። እነኚህ ሁለቱ ከተሞች ላይ እንዴት ነው የተዳደሩ የቆዩበት መንገድ ምን ይመስላል የሚል ጥያቄዎችን ይዳስሳል።
ዶክተር ሚልኬሳ በመጽሐፋቸው ውስጥ ያሰፈሩት የሁለቱ ከተሞች አደረጃጀት በኢትዮጵያ ህገ መንግስት ስቃኝም ምን እንደሚመስል ያብራራሉ።
በፌዴራላዊ ህገ መንግስት መሰረት የኢትዮጵያ ግዛት የሚባለው የዘጠኑ ክልሎች ግዛቶች ናቸው ይላል የኢትዮጵያ ህገ መንግስት አንቀጽ ሁለት ላይ። በዚህ መሰረት የኢትዮጵያ ግዛት ማለት የፌዴሬሽኖቹ አባላት ግዛት ነው ይላል። የፌዴሬሽኖቹ አባላት ደግሞ 9 ነበሩ፣ አሁን ከሲዳማ ክልል ጋር 10 ናቸው። ከዚህ ከአስሩም ግዛቶች ውጪ ያሉ የኢትዮጵያ ግዛት የለም እንደ ሀገር። ስለዚህ አዲስ አበባ 83 ወዲህ ወደ ኦሮሚያ ስለሚሰፋ ኦሮሚያ ብዙ ነገር ስለሚታገኝ የአርሶ አደር ጉዳዮች ነበሩ። የኦሮሚያ ልዩ ጥቅም ከአዲስ አበባ ተብሎ አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ልዩ ጥቅም በአዲስ አበባ የሚል ድንጋጌ ተቀምጧል። እነኚህም ብለው በተለይ በማህበራዊ አገልግሎት ላይ የጋራ መስተዳደርን በተመለከተ ላይ ተፈጥሯዊ ሀብት አጠቃቀም ላይ እና ተያያዥ የሆኑ ጉዳዮች ላይ ኦሮሚያ ከአዲስ አበባ ልዩ ጥቅም አለው የሚል መንግስታዊ የሆነ መብት ተቀምጧል። በአንቀጹ ላይ ይህንን የሚደነግግ በፌዴራሉ መንግስት ህግ ይወጣል የሚል መጨረሻ ላይ የተቀመጠ ማሰሪያ ነበረው። ግን እስካሁን ምንም ህግ አልወጣም።
የድሬዳዋ ከተማ አስተዳደር በህገ መንግስቱ እውቅና የተነፈገ እንደሆነ ዶክተር ምልኬሳ ይናገራሉ።
አንደኛ ድሬዳዋ ህገ መንግስታዊ እውቅና የላትም። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገ መንግስቱ። ስለዚህ አሁን ድሬዳዋ የትኛውን ክልል ውስጥ አይደለችም። ስለዚህ የድሬዳዋ መሬት የኢትዮጵያ ትሁን በህገ መንግስት አይታወቅም። ወይ ራሷን የቻለ በህገ መንግስት ላይ የተጠቀሰ ድሬዳዋ የሚባል አለ ብሎ አልተጠቀሰም። ከደርግ ቀጥሎ ኦፒዲዮ ነበር የመራው ድሬዳዋን። ከዛ የክልሎች ምርጫ ሰኔ ውስጥ ለማካሄድ ዝግጅቶች እንዳለቁ ግጭት ተፈጠረ። ድሬዳዋ በኦሮሚያ ክልል ውስጥ ሆና ምርጫ ማካሄድ አትችልም የሚል ክርክር ተነሳ። ግጭቶችም ነበሩ። ከዛ በኋላ ምርጫ እንዳታካሄድ ተደረገ። ከዛ ቀን ጀምረው የኦሮሚያና የሶማሌ ክልል የይገባኛል ጥያቄ ስለተነሳ ቀጥታ ፌዴራሉ መንግስት በራሱ ማስተዳደር መረጠ።
ለመሆኑ ለአመታት ለተከታተሏቸውና ላጠናዋቸው ችግሮች ዶክተር ምልኬሳ ሚደጋ መፍትሄ የሚሉት ምን ይሆን?
አፋን ኦሮሞ ለምሳሌ ባይተዋር መሆን የለበትም። አዲስ አበባ ውስጥ የአዲስ አበባ ከተማ አስተዳደር ስራ ቋንቋ ሁለት ቋንቋ ቢሆን አማርኛና አፋን ኦሮሞ ቢሆን የበለጠ ህዝብን አንድ ያደርጋል እንጂ እንዲሁም ኦሮሞን ብቻ ተጠቃሚ የሚያደርግ አግላይ ነገር አይደለም። አሁን ያለው ነው አግላይ የሆነው። ለምን እኔ አማርኛ ካልቻልኩኝ ምንም አዲስ አበባ አልገባም ማለት ነው። ወደ ስራ መፈለግ አልችልም። ትምህርት ቤት አልገባም። ቋንቋ ቀላል አይደለም። የብዙ ነገር መሰረት ነው። በኃይልን የሚሸከም ነገር ነው። ስለዚህ ዋናው ግባት ነው ብዬ እኔ በበኩሌ የሚያስበው ብዙ ሀገሮችም የብዙ ከተሞች በተለይ ፌዴሬሽን ውስጥ ያሉ ከተሞች ቢያንስ አይቻለው በተለይ አዲስ አበባን ባይሊንጓል ማድረግ ፍቱን መድኃኒቱ ነው ብዬ አስባለሁ።
በሌላ በኩል የአዲስ አበባና የድሬዳዋ ከተሞች አስተዳደሮችን ይዞታና ችግሮች በሚቃኘው የዶክተር ምልኬሳ መጽሐፍ ላይ ትችት የሚሰጡት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዮሐንስ መኮንን አዲስ አበባ የከተማዋ ነዋሪዎች ናት፣ ነገር ግን በአጎራባች የሚገኙ አርሶ አደሮችን አቅፋ ባህልና ቋንቋውን ጠብቃ እንድታድግ የማድረግ እምነትና አቋም እንዳላቸው ለአሜሪካ ድምጽ ተናግረዋል።
አዲስ አበባ የት ነች ብትይ አዲስ አበባ ኢትዮጵያ ውስጥ ነች ባጭሩ እንጂ አሁን ባለው አከላለል እኮ ነው በኦሮሚያ መካከል ትገኛለች። እሱን ግን ህገ መንግስቱ ቢሆን የኦሮሚያ አካል ነች አይደለም የሚለው ህገ መንግስቱ በዛ ክልል ውስጥ ከከልላ ትገኛለች ማለት በዙሪያ የኦሮሚያ ክልል አለ። አዲስ አበባ ያዘጋጀችው የራሷ ቻርተር አለ። ቻርተሩን የሚለው በራሷ በምታቋቁም ምክር ቤት ትተዳደራለች ነው የሚለው። ስለዚህ የምትገኘው ኦሮሚያ ውስጥ ነው። አሁን ባለው አከላለል ጂኦግራፊ ከሆነ የምንገኘው ግን የኦሮሚያ ግዛት ነች ብለን አንቀበልም። አዲስ አበባን በዙሪያ ካሉ የኦሮሚያ ልዩ ከተሞች ወይ ደግሞ በዙሪያ ካሉ ገበሬዎች ጋር አብራ ማደግ እንዳለበት እናምናለን። እነኚህ በዙሪያ ያሉ ገበሬዎች ከዚህ በፊት እንደነበረው መሬታቸው በግድ ተነጥቀው ወይንም በማፈናቀል በእነሱ ኤክስፔንስ በእነሱ ዋጋ አዲስ አበባ ትልማ የሚል አቋም የለንም።
አዲስ አበባ መተዳደር ያለባት ራሷን ችላ ነው የሚሉት አቶ ዮሐንስ ዶክተር ምልኬሳ በመጽሐፋቸው ውስጥ የጠቀሱትን አፋን ኦሮሞ የአዲስ አበባ ስራ ቋንቋ የማድረግ ሀሳብ እንደሚደግፉ ገልጿል።
አዲስ አበባ ውስጥ አንድ ቋንቋ ተጨማሪ ወይንም የሀገሪቱ ተጨማሪ የስራ ቋንቋ ሆኖ ቢመረጥ አንቃወም። እንደውም የምንደግፈው ሀሳብ ነው ማለት ነው።
ይህ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ አትኩሮ የተዘጋጀ መጽሐፍ ሰሞኑን በአዲስ አበባ ውስጥ ተመርቆ ለአንባቢያን ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
Come and say,
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ቀደም ሲል ለነበረው ዘገባ ጸሐይን እናመሰግናለን። ወደ ቀጣዩ ዝግጅታችን ስናልፍ ፌስቡክ የቀድሞውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከማህበራዊ ትስስር ገጹ ላይ ለሁለት ዓመት ማገዱ ከዚህ በኋላ የሚሰጠውን አገልግሎት ደህንነት ለመቆጣጠር የፖሊስነት ስራ እንደሚሰራ ለሌሎች የዓለም መሪዎች መልእክት ያስተላልፋል። በዚህ ዙሪያ ዘጋቢያችን ቲና ትሪናህ የላከችልንን ዘገባ እንደሚከተለው አሰናድቻለሁ። ሰምተን እንመለስ። ባለሙያዎች የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፌስቡክ መታገዳቸው የዓለም መሪዎች የሚያደርጓቸው ንግግሮች ህግን ሲጥሱ ይታለፉበት የነበረው አሰራር ከዚህ በኋላ እንደማይሰራ መልእክት ያስተላልፋል ሲሉ ይገልጻሉ። ከነዚህ አንዱ ኤሌክትሮኒክስ ፍሮንቲየር ፋውንዴሽን በተሰኘው ተቋም የሲቪል ነጻነት ዳይሬክተር የሆኑት ዴቪድ ግሪን ናቸው።
ይሄ ለዓለም መሪዎች ምን ማለት ነው? መሪ በመሆናቸው ብቻ በተለየ መልኩ አይታዩም ማለት ነው?
ከትራምፕ መታገድ ጎን ለጎን ፌስቡክ የዓለም መሪዎች በገጹ የሚያሰራጫቸው መልእክቶች ማህበረሰቡን የሚጎዱ ወይም ደንቡን የሚተላለፉ ከሆነ ጽሑፉን የሚያግድበት አዲስ ደንብ ማውጥቷል። ከዚህ ቀደም በነበረው አሰራር ግን ፌስቡክ በህዝብ ተሰሚነት ያላቸው ግለሰቦች የሚጽፏቸው ጽሑፎች የድርጅቱን ደንብ የሚጻረር ሆኖ ቢገኝ እንኳን ህዝብ ከነሱ መስማት ይፈልጋል በማለት በገጹ እንዲቆዩ ይፈቅድ ነበር። በድህረ ገጽ አማካኝነት በሴቶች ላይ የሚደርስ ጥቃት ይቁም በሚል የሚንቀሳቀሰው ድርጅት መስራች እንደሆኑት ሺሪል ሚቼል ያሉ አንዳንድ ተቺዎች ግን አሁንም የፌስቡክ ደንቦች ግልጽ እንዳልሆኑና የትራምፕ ለሁለት ዓመት መታገድ ያን ያክል ከባድ መልእክት እንደማያስተላልፍ በመግለጽ ፌስቡክ አሁንም በሩ ላጥፊዎች ክፍት ነው ሲሉ ይከራከራሉ።
ውሳኔውን በእግድ ማለፋቸው ሌሎች የዓለም መሪዎች ትንሽ እረፍት እየወሰዱ ነው ብለው እንዲያስቡ ያደርጋቸዋል። ልክ አይደለም? ያ ማለት ምናልባት ሊቀጥሉ የሚችሉበት እድል አለ ማለት ነው።
ፌስቡክ ለዚህ ምላሽ ሲሰጥ በህዝብ ተሰሚነት ያላቸው ግለሰቦች የእግድ ጊዜያቸውን ጨርሰው ወደ ፌስቡክ ሲመለሱ ተመሳሳይ ጥፋት ቢፈጽሙ ከአንድ ወር እስከ ሁለት ዓመት የሚደርስ ተጨማሪ ቅጣት ይጠብቃቸዋል። ከልክ ያለፈ ድርጊት ከፈጸሙ ብቻ በቋሚነት እንዲታገዱ ይደረጋሉ ይላል። ኒክ ክሌግ በፌስቡክ የዓለም አቀፍ ጉዳዮች ምክትል ፕሬዝዳንት ናቸው።
ማንም ይሁን ማን ልዩነት የለውም። ጳጳሱ፣ የእንግሊዝ ንግሥት ወይንም የአሜሪካ ፕሬዚደንት ሊሆኑ ይችላሉ። አገልግሎታችንን ሁከትን ለማገዝ፣ ለማነሳሳት፣ ለማሟሟቅና ለማሞካሸት መጠቀም አይችሉም። ብዙሃኑ ይህንን ውሳኔ ምክንያታዊ ሆኖ ያገኘዋል ብለን እናስባለን።
ፌስቡክ በገጹ ላይ የሚወጡ ይዘቶችን ለመቆጣጠር የሚወስናቸውን ውሳኔዎች በበላይነት የሚቆጣጠር ነጻና ገለልተኛ ቦርድ ቢኖረውም አንዳንድ ባለሙያዎች ቦርዱ ጉዳዩን አጀንዳ ለማስቀየር እየተጠቀመበት ነው ይላሉ። ከነዚህ አንዷ ብሬናን በተሰኘ የነጻነትና ብሔራዊ ደህንነት ማዕከል ተባባሪ ዳይሬክተር የሆኑት ፋይዛ ፓቴል አንዷ ናቸው።
እኔ እንደሚመስለኝ ፌስቡክ አልጎሪዝም የተሰኘውን የምደባ ዘዴ በመጠቀም በገጹ ላይ የተወሰኑ መረጃዎችን ሆነ ብሎ እንዲሰራጭ በማድረጉ ዙሪያ ካለው አሳሳቢ ጉዳይ ሆን ብሎ አቅጣጫ ለማስቀየር ይህንን ነገር እየተጠቀመበት እንደሆነ ነው።
ባለፈው አንድ አመት ውስጥ መንግስታት በኢንተርኔት አጠቃቀም ዙሪያ ያለውን ህግ በማጤንና ውሳኔ በማሳለፍ ትልቅ ሚና እንዲኖራቸው የፌስቡክ አመራሮች ሲጠይቁ መቆየታቸውን ኒክ ሊግ ያስታውሳሉ።
American democracy does not belong to Silicon Valley. It belongs to
የአሜሪካ ዲሞክራሲ በሲሊከን ቫሊ የቴክኖሎጂ ቀጠና እጅ ሳይሆን በአሜሪካ ህዝብ እጅ ነው ያለው። ስለዚህ አሜሪካ ዲሞክራሲ በምን መንገድ መሄድ እንዳለበትና መስመሩ የት ጋር መሰመር እንዳለበት ምን አይነት ንግግር ተቀባይነት እንደሚያገኝና እንደማያገኝ መወሰን ያለባቸው ወይንም ህግ መውጣት ያለባቸው የግል ድርጅቶች መሆን የለባቸው።
ፌስቡክ ከዚህ በኋላ የዓለም መሪዎች በገጹ ላይ የሚያጋሩት ንግግር ወይም ጽሑፍ ላይ የሚኖሩ እንከኖችን አጥብቆ የሚከታተል ቢሆንም በራሱ በድርጅቱ ላይ እየተደረገ ያለው ምርመራ ግን በቀላሉ የሚተው አይሆንም። በቲና ትሪና ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናስተጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ሷነቷ ትርጉማት ፍታቀኔ ምንነት ሲገልጽ ይላል መዝገባት እሷ እናታ ጋር ህይወት ትዳለች ኩራት ፍቅር ማገር የቤት ስጦታ ማት እህት እና እናማ ውበት ብለ ውቢት ጀግና ብለ ጀግኒት ክብር ብለ ክብርት አንድ ነገር ስጣት የሷ ሙድት ከታየ ፍቅሯ ሁሉ ካለየ ምነው ታዲያ ዘገየ የኔና ደሴት አለ የታለ የታለ ፍላጥ ያ ሐቂ ከዋኔት ያ ሁሉ እምነት ያ ወርቂ ሽምዓ ብርሃን ያ መፍትህ ናይ ጽጌ ቢዮ